ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 19 ቀን 2011 ዓ.ም ተመረተ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱንን ደብዳቤዎች አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ግምታቸው 306640 ብር የሆነ 4492 የሽጉጥ እንዲሁም 370 የብሬን ጥይቶች በህገወጥ መንገድ በመተማ በኩል ወደ ማሃላገር ሲገባ በህብረተሰቡ ጥቆማ የተያዘ መሆኑን የአካባቢው የጉምሩክ ቅርንጫፍ ጽህፈት ቤት አስታውቋል። ከቅርብ ጊዜ ወዲህ የተለያዩ መሳሪያዎችና የመሳሪያ ጥይቶች በተለያዩ አቅጣጫዎች ወደ ሀገር ሲገቡ መያዛቸው የተዘገበ ሲሆን እነዚህን የሚያስተላልፉት የቀድሞ የወያኔ ባለስልጣኖች መሆናቸውን ለጉዳዩ ቅርብ የሆኑ ምንጮች ይናገራሉ። በተቃዋሚ ፓርቲዎች እየቀረቡ ያሉ የተለያዩ አጀንዳዎች በርካታ በመሆናቸው በ2012 ይካሄዳል ተብሎ በታቀደው ሀገር አቀፍ ምርጫ ላይ የጊዜ መጣበብ እንዳይፈጠር የሚሰጋ መሆኑን ምርጫ ቦርድ ገለጸ። የቦርዱ ባለስልጣኖች ለዜና ምንጮች እንደገለጹት የቦርዱ አደረጃጀትም ሆነ የህግ ማሻሻያዎች በፓርቲዎች የቀረቡ ሲሆን እነዚህን ተግባራዊ ለማድረግ ጊዜ እንደሚፈጅና በመርጫው ላይ የጊዜ መጣበብ እንደሚፈጠር ተናግረዋል። አንዳንዶቹ ፓርቲዎች የምርጫ ቦርድ እንደገና እንዲዋቀር ሐሳብ ያቀረቡ ሲሆን ጉዳዩ አስፈላጊ በመሆኑ ይህ ሲሆን ድረስ ምርጫው ሊራዘም እንደሚችል ሐሳብ ሰጥተዋል። በአሁን ወቅት 90 የፖለቲካ ፓርቲዎች መኖሪያቸው ሲገለጽ ከነዚህ ውስጥ በምርጫ ቦርድ የተመዘገቡት 62 ብቻ ናቸው ተብሏል። በኦሮሚያ ልዩ ዞንና በአፋር ድንበር ላለፉት 2 ቀናት በተካሄደ ግጭት ከሁለቱም ወገን ቢያንስ 5 ሰዎች ህይወት ያለፈ መሆኑ ተነግሯል። ባለፉት ጥቂት ቀናት በአፋር በተለያዩ ቦታዎች በተከሰተ ግጭት ከ20 በላይ ሰዎች መሞታቸውና ተመሳሳይ ቁጥር ያላቸው ሰዎች መቁሰላቸው ታውቋል። በገዋኒ ወረዳ በሚገኙ የተለያዩ ቦታዎች ረቡ በተቀሰቀሰ ግጭት 10 ሰዎች በመኪና ሲጓዙ በላውንቸር ተመተው መሞታቸውን የአይን እማኞች ገልጸዋል። የባህር ዳሩ ፈለገ ህይወት ሆስፒታል ህሙማንን በጥጡ ማከም ተስኖታል ተባለ። ሆስፒታሉ 62 ሚሊዮን ብር ዕዳ ያለበት ሲሆን መድኃኒትን ጨምሮ ሌሎች የህክምና አገልግሎቶችን ከሆስፒታሉ ማግኘት አዳጋች ሆኗል ተብሏል። የኢትዮጵያ የመድኃኒት አቅርቦት ኤጀንሲ ሆስፒታሉ ያለበትን ዕዳ ካልከፈለ መድኃኒት እንደማያቀርብለት የገለጸ ሲሆን በዚህ ምክንያት ህሙማን የታዘዘላቸውን መድኃኒት ከውጪ ለመግዛት ተገደዋል ተብሏል። የአካባቢ ባለስልጣኖች ለዜና ተቋሞች በሰጡት ማብራሪያ ሆስፒታሉ በእንዲህ አይነት ውስብስብ ችግር ውስጥ የተዘፈቀው የቀድሞ አመራሮች በሰሩት ጥፋት ነው ከማለታቸው ሌላ የሆስፒታሉ የገንዘብ አጠቃቀምና አስተዳደር እንዲመረመር ወስነዋል። በምዕራብ ኢትዮጵያ በቤንሻንጉል ጉሙዝና በኦሮሚያ አዋሳኝ አካባቢዎች የተፈናቀለው ህዝብ ቁጥር ከ255000 መብለጡን የተመድ የእርዳታ ማስተባበሪያ ጽህፈት ቤት ሐሙስ ታህሳስ 18 ቀን ባወጣው መግለጫ ገልጿል። ድርጅቱ ባወጣው መግለጫ በዚህ አካባቢ ብቻ ለተፈናቀሉ ዜጎች 25.5 ሚሊዮን ብር የሰብአዊ እርዳታ ያስፈልጋል ካለ በኋላ በተለያዩ የሀገሪቱ ክፍሎች በተለያዩ ጊዜያት የተፈናቀሉ ዜጎች ቁጥር 2.4 ሚሊዮን መድረሱን ገልጿል። የሻቢያ ባለስልጣኖች በዛላምበሳ የሚገኘው የወሰን ጣቢያን የዘጉ መሆናቸውን ቀደም ብሎ የተዘገበ ሲሆን አሶሲየትድ ፕሬስ ባርብትሙ በራማ ያለውም የወሰን መቋረጫ የተዘጋ መሆኑን ገልጿል። ወደ ኢትዮጵያ የሚገቡ ኤርትራውያን በቀጥታ የሚገቡ ሲሆን ከኢትዮጵያ ወደ ኤርትራ የሚጓዙ ዜጎች ግን ከፌደራል መንግስት የይለፍ ፈቃድም ማምጣት አለባቸው ተብሏል። ማብራሪያ እንዲሰጡ የሻቢያ ባለስልጣኖች ተፈልገው ያልተገኙ ሲሆን በኢትዮጵያ በኩል ያገዛዙ የውጭ ጉዳይ ሚኒስቴር ከጋዜጠኞች ለቀረበለት ጥያቄ ስለ ጉዳዩ ምንም የሚያውቀው ነገር እንደሌለ ገልጿል። እገዳው ለምን እንዳስፈለገ እስካሁን ግልጽ የሆነ መልስ ባይኖርም በቅርቡ የሻቢያው የቀድሞ መከላከያ ሚኒስቴር ስብሐት ኤፍሬም ከደረሰበት ጥቃት ጋር ተያይዞ ሊሆን ይችላል የሚል ግምት የሚሰጡ አሉ። የቡርኪና ፋሶ የጸጥታ ሚኒስቴር ዛሬ በሰጠው መግለጫ ቡርኪና ፋሶን ከማሊ በሚያገናኛት የወሰን አካባቢ ማንነታቸው ያልታወቁ የጣጠቁ ኃይሎች አንድ ትምህርት ቤት አቃጥለው በአካባቢው የነበሩ 10 ፖሊሶችን የገደሉ መሆናቸው ተነግሯል። በቡርኪና ፋሶና በማሊ ወሰን አካባቢ በእስላማዊ አክራሪ ኃይሎች የሚመራ ቡድን ተከታታይ ጥቃቶች ሲፈጽም መቆየቱ የሚታወቅ ሲሆን ባለፈው ሳምንት በተደረገው ጥቃት 3 ወታደሮችና 1 ፖሊስ የተገደሉ መሆናቸው ተዘግቧል። የተከበራችሁ አድማጮቻችን ለዛሬ ያልናችሁ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል ይያልኩ በቅድሚያ ሰላም ጤና ይስጥልኝ ይላችኋለሁ። የኢትዮጵያ ህዝብ ወያኔን ከነግሳንግሳሽ ቀንጥሮ ለመጣል ሆነ ለመታገል መስዋዕትነት መክፈሉን ማንንም ሊክደው የማይችል ያደባባይ ወነት ነው። የኢትዮጵያ ህዝብ ወያኔ ከነግሳንግሱ ይወገድ ሲል ስርነቀል የሆነ የሥርዓት ለውጥ መሆኑ ሊሰመርበት የሚገባ ዋንኛ ጥያቄ ነው። ከዚህ ሁልፍት ማለት የህዝብ ትግል ወዳል ተፈልጋ አቅጣጫ እንዲሄድ መገፋፋት ነው። ባለፉት 7 ወራት ውስጥ ምን እየተደረገ ነው ብሎ መጠየቅና መጠየቅ አግባብነት አለው። የለውጥ ኃይል ሆኛለሁ የሚለውን ቡድንና ያረጁት የወያኔ ጅቦች ምን እየሉሉትብን ነው ማለትም አግባብነት አለው። የሁለቱ ቡድኖች ውጤት ዛሬ የግጭት የትርምስ የመፈናቀል የመሰደድ የህይወት መቀጠፍ የሌለበት የኢትዮጵያ አካባቢ አለ ማለት አይቻልም። ህዝብ በሰላም ውሎ መግባት በሰላም ከቤት ወጥቶ ወደ ቤት የመገባት ሂደት መደናቀፍ በድርድር የሚቀርብ ጉዳይ አይደለም። የኢትዮጵያ ህዝብ እርስ በርስ ሲያጫርሱና ሲያፋጁ በዝምታ የተመለከተ መንግስት ነኝ ባይ ውሎ አድሮ ከተጠያቂነት አያመልጥም። የህዝብን ሰላም ኑሮ ወደ ነበረበት መመለስ ወያኔን በመለመን በመለማመጥ የሚገኝ ነገር የለም። ወያኔን መክሮ መመለስ ከመምከር ያህያዋን ጭንቅላት በሳሙና ጥቤ አጸዳለው ማለት ይቀላል። ከዚህ ተመለሱ የሚላቸው አለመኖሩና በውል የተገነዘቡት የወያኔ ገዦች ከመቀሌ ተሸሽገው በዘረፉት የሀገር ሀብት እየጠፋት ተልኳቸውን በተለያዩ አካባቢዎች እያስፈጸሙ ይገኛሉ። ይለይላችሁ ብለው ከወደ መቀሌ ህዋት ኢሃዲግ አፋኝም ዘራፊም የሰባይ መብት ረጋጮችም አልነበርንም ዛሬ ራሳችንን አረመንና አስተካክለን ወደ ስልጣናችን መመለስ አለብን ያሉ ነው። የለውጥ ኃይሉም ቢሆን ኢሃዲግነት አንተውም ካቢታይ ዲሞክራሲም አንፋታም በወያኔ ህገ መንግስት እንጓዛለን የሽግግር መንግስትም ይባልም አያስፈልገንም እኛው እናሻግራቸዋለን ጩኸታቸውን ቀጥለዋል። ታዲያ ምኑን ለውጡ ለውጥ ተባለ የሚባለውም ለዚህ ነው። ለኔ ለውጥ ሲባል የሚገባኝና የምረዳው የበሰበሰውንና ያረጀው ስርዓት ሙሉ በሙሉ ሲቀየር ነው። የወያኔ መጨቆኛ መዋቅሮች በሙሉ ሲፈራርሱ ነው። በአዳዲስ መዋቅሮች ሲተካ ነው። የበሰበሰው ጨቋኛ አገዛዝ አራማጅ የሆኑ ሰዎች ወይም ባለስልጣኖች በአዳዲስ የሰው ኃይል ሲቀየሩ ነው። ከጨቋኛ አገዛዝ ውጪ ያሉ የለውጥ አራማጅ የሆኑ ተቃዋሚ ፓርቲዎችን ሲያካትት ነው። በለውጥ ሽግግሩ ውስጥ አዛዥና አዛዥ የሚሆኑት በህዝብ የተጣላውና ህዝብ አምርሮ የታገለው ጸረ ዲሞክራሲና ጸረ ህዝብ ድርጅት አገልጋይ የነበሩ ኩትኩቶች ሀቀኛ የተቃዋሚ የፖለቲካ ድርጅቶች የሀገር ሽማግሌዎች የሃይማኖት አባቶች ወጣቶች ምሁራን ሴቶች የሞያ ማህበራት የተካተቱበት ቡድን መሆን አለበት። ለዘመናት በህዝብ እየተጠየቁ ምላሽ ያጡ ዲሞክራሲያዊ ጥያቄዎች ምላሽ ሊያገኙ የሚችሉበት በእነዚህ ቡድኖችና ግለሰቦች ውህደት ብቻ ነው። ለዚህ ደብዳቤ መነሻ የሆነኝ የኢትዮጵያ ሰራተኞችና የሞያ ማህበሮቻቸው በእነ ዶክተር አብይ ካቢኔ እንዳሉም እንደነበሩም ጆሮ የመነፈጋቸው ጉዳይ ነው። ዛሬ ተነስተው የለውጥ ኃይል ነን የሚሉን ወገኖች ከወያኔ ጋር ተቃቅፈው የወያኔን የወንጀል ተግባራት ሲፈጽሙና ሲያስፈጽሙ ከወያኔ ጋር መራራ ትግል ያካሄዱ የሞያ ማህበራት ነበሩ። የመምህራን የጤና የባንክ የጋዜጠኞች የህግ ባለሙያዎች ወዘተ ማህበራት ነበሩ። እነዚህ ሰራተኞች የሞያ ማህበር አልባ ናቸው። የሞያ ማህበሮቻቸው በወያኔ ተለጣፊዎች ተነጥቀዋል። ሀብትና ንብረታቸው ተዘርፏል። አመራሮቻቸውና አባላቶቻቸው ታስረዋል። ከስራቸው ተፈናቅለዋል። በጠራራ ፀሐይም ተገድለዋል። የኢትዮጵያ መምህራን ማህበር አመራር የነበረው የአሰፋ ማሩን ግድያ ለአብነት ማንሳት ይቻላል። ታዲያ እነ ዶክተር አብይ እውን ይህንን እያወቁ ይሆን? የመምህራን አንጡራ ሀብት በወያኔ ተጠላፊዎች መዘረፉንስ አልተረዱት ይሆን? መምህራን ህዝብ ናቸው። መምህራን ወጣቶች ናቸው። መምህራን ወጣቶችና ወላጆች አንድ ማህበረሰቦች ናቸው። ትልቅም ኃይሎች ናቸው። በ27 አመት የወያኔ አገዛዝ ዘመን ወያኔና መምህራን ሆድና ጀርባ ናቸው። ሳይግባቡ የኖሩ ናቸው። መምህራን ለኢትዮጵያ ውስብስብ ችግሮች መፈታት ትልቅ አውንታይ ድርሻ አላቸው። የደረሰባቸው ወደልና ጫና ምላሽ ካላገኘ ወይም የወያኔ ፍልፍል አባላት በመሰብሰብ የመምህራንን አሳትፈን ከመምህራን ጋር ውይይት ተደረገ ወዘተ የተለመደ የወያኔ ቁማር ጨዋታ መሆኑን እወቁት እንላቸዋለን። መምህራንን የዘነጋ መምህራንን የረሳ ህዝብን የረሳ መሆኑን እውቀት እወቁት እንላቸዋለን። በመምህራን መብቶች ጥቅሞች እንዲሁም በሙያቸው ላይ የተሰራው ጸረ ሀገር ተግባር በወያኔዎች የሚፈታ ጉዳይ አይደለም። ሆነ ተብሎ ትውልድን የገደለ ደግሞ የገደለውን ትውልድ ቀና ማድረግ አይቻለውም። የዶክተሩ ለውጥ ኃይልነት የለውጥ ኃይል መሆን የሚችለው ስልጣኑን ለህዝብ በማስረከብ የሚያስችለውን የሽግግር መንግስት ያቋቁም ብቻ መሆኑን እኛ መምህራን እናምናለን። ካልሆነም ትግላችንን እንቀጥላለን ሲሉ መስፍን ተኮላ ከአሰበ ተፈሪ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች ሰላሙን ይስጣችሁ እላለሁ። በተፈልጉ የብስጭት ደብዳቤ ባሉት ቆሽቴ አሮ ደረቅ ጥፍስ መስሏል። በእናንተ መድረክ በሁለት ጉዳዮች ላይ ለተንፈስ ብዬ ነው። በመጀመሪያ በሽክሽክ ያደረገኝ እስከ ትላንት የወያኔ ጽኑ ደጋፊ የነበሩት ሁሉ ከመቸው ተገልብጠው ጸረ ወያኔና አልፎም ጸረ ትግሬ ሆነው ሲደነፉ ሳይ ያቃጥረኛል። በመለስ ጊዜ ሲመላለሱ ሲነግዱ ቤት ሲሰሩ ሲገዙ በየሸራተኑ ሲጨፈሩ ከርመው ዛሬ ጸረ ወያኔ ሆነን የቆየነውን በወያኔነት ሊከሱ ትንሽ ቀርቷቸዋል። መቼም ባሁኑ ጊዜ አብይ ወሉን መያዝ እንዳልቻለ ሁሉም የሚያውቀው ነው። ንግግር ከንቱ ሆኗል። እዚያው ጎኑ ተቀምጠው ነው ስልጣኑን የሚጋፉት። ፖለቲካችን መስቀልቅል ወጥቷል። የመንደር ምሁሮች፣ አስመሳዮችና ጽንፈኞች በፖለቲካው መድረክ የበላይነትን እየያዙ ናቸው። ወያኔዎች በድሮ አደምን ትግሬዎች ወደ መቀሌ ይመለሱ በሚል ጸረ ትግሬ ንግግር እንዲያደርጋዘው እንደተጠቀሙበት ሁሉ ዛሬም ጸረ ትግሬ ድንፋታ የሚያሰሙ ቅጥረኞቻቸውን አስተማርተው የትግራይን ህዝብ ለማስተባበር እየተጠቀሙበት ነው። ጸረ ወያኔ መስለው የሚሰለፉት ሁሉ ባይሆን እንኳን አብዛኞቹ ከወያኔ ያላቸው ንግግር ሊደበቅ አይችልም። ሁለተኛው በጣም እየገረመኝ ያለው ጉዳይ ምርጫው አሁኑኑ እያሉ ያሉትን ይመለከታል። የኦነግ ኦብነግ አይገርመኝም። ኦነግ በግርግሩ ኦሮሚያ የተባለውን ከሌሎች ዜጎችና ድርጅቶች ዘግቶ ራሱ ብቻኛ ተመራጭ ለማድረግ ነው። የአብን ጉዳይ ግን አስገራሚ ሆኖብኛል። ይቡድን የምርጫውን እንዳይሸጋገር ፈላጊዎች እነማን እንደሆኑ እየታወቀ ምርጫው መተላለፍ ያለበት ብሎ መቆሙ በጣም አጠያያቂ ሆኗል። በሀገራችን ሰላም ሳይሰፍን በነጻ በሁሉም ቦታ ቀስቀሳ ማድረግ በማይቻልበት ምርጫውና ሂደቱ በኢሃዴክ ቁጥጥር ስር ባለበት ምርጫ ማለት ከቧልቱ ነው በሚገኝበት ምርጫውን በሁለት አመት ውስጥ እናድርግ ብሎ መገተር አስተያቂና አነጋጋሪ መሆኑ ግልጽ ነው። የአብን መሪዎች ነን ባዮች የሚያደርጉት ንግግር ይስብስብ እንደሚባለው የኢሃዴን ቁጥጥር አለበት የሚለውን እንዳነሳ ያስገድደኛል። ለመሆኑ የድርጅቱ መስረታ በባህር ዳሩ የሙሉ ዓለም አዳራሽ እንዲከናወን እንዴት በአዴን ተብዮቹ ፈቀዱ? ለማንኛውም ምርጫው ባለው ሁኔታ መካሄዱ ለነወያኔ ኢሃዴግና ለነኦነግ ተቃሚ እንጂ ነጻ ምርጫ የሚሆን አይደለም። ታዲያ ለምንድን ነው ለአማራ ህዝብ ብቻ ቆም ያለው ባዩ አብን ይሄን የሚደግፈው ሲሉ ብሬን በቀለ ከአዲስ አበባ ደብዳቤያቸውን አጠናቀዋል።
የፍኖተ ዲሞክራሲ የዘውትር አድማጭ ነኝ። ዘውትር አርብ የምታቀርቡት ካድማጮች የሚላኩላችሁን ደብዳቤዎች የምታቀርቡበትንም ሰዓት በጉጉት እከታተላለሁ። እንደውነቱ ከሆነ በበኩሌ ለፖለቲካ አመለካከቴና የሀገሬን ተጨባጭ ሁኔታ በጥልቀትና በስፋት አመዛዝኜ እንዳያቻለኝ ፍኖተ መሆኑን መመስከር አለብኝ። መማር በዲግሪ ብዛት ከሆነ እኔ ሁለተኛ ዲግሪ ያለኝ ሲሆን የሀገሬን ሁኔታ ግን እየተመለከትኩበት ያለው ማንበብና መጻፍ ብቻ ከሚችለው ወገኔ የተለየ እንዳልነበር አሁን ላይ ሆኜ ሳስበው ያለፈም ቢሆን ያሸማቀቀኛል። እኔን መሰሎች የሀገራችንን ሁኔታ የምንመዝነው ከተጋረጠው ችግር አንጻር ሳይሆን በሀገራችን እየሆነ ያለውን የመብት ረገጣ ትርቆት የእርስ በርስ መገዳደልን ችግሩን ከሚያደርሱት ቡድኖች የአንዱ አባል የሆነ ድርጊቱን ኮንኖ ከተናገረ ለሰውየው አቀጭበን ሰውየውንም ማምለክ እንጀምርና የደረሰውን ወደ መርሳቱ እናዘነብላለን። አብይ መጣና የሃይማኖቱን ስብከት ለፖለቲካው አደረገውና እንደጣውት ተገዱልኝ ያለፈው በደላችሁን እርሱት ሲለን እንኳን ማስተባልቻለን። የ1980ዎቹና የ1990ዎቹን እንርሳ ብንል በሐረር በግራዋ በበደኖ በአሰቦት በሜንጫ እየተጨቀጨቁ በአሰቃቂ ሁኔታ የተገደሉትን በአርባ ጉጉት እየት እንደዝናብ ወርዶባቸው የተገደሉትን በወላይታ አረካ ገበያ ላይ እንደቅጠል የረገፉትን ገበያተኞች በአሰቦት ገዳም በጥይት የተደበደቡትን መነኮሳት በአዲስ አበባ ሚኒሊክ አደባባይ የወያኔ ጀሌዎች ሰንደቅ ዓላማችንን መሬት ጥለው ሲረግጡ የተቃወሙ ድምጽ ያሰሙ ወጣቶችን በሩምታ ተኩስ መረሸናቸው በ1997 አዲስ አበባን የጦር ሜዳ በሚያስመስላት ሁኔታ ከባድ መሳሪያ መጫኑ የወታደር መኪናዎችና ታንኮች ተከባ በሁሉም የከተማዋ አቅጣጫዎች የፈሰሰውን የወጣቶች ደም በሐዋሳ በአርባ ምንጭ በጎንደር በጋምቤላ ወዘተ የተፈጸሙ የጅምላ ጭፍጨፋዎችን እንዴትም ቢሆን መርሳት አይቻለንም። ከዚያ ወዲህ ደግሞ እናቶቻችንና እህቶቻችን እየተደፈሩ ተገለዋል። አባትና ልጅ ተገለዋል። ከቀያቸው የተፈናቀሉ ነፍሰ ጡሮች በየጥሻው ደም እያፈሳቸው ሞተዋል ወዘተ። ይህን የተፈጸመብን ግፍ አንረሳም ማለት እኮ ለፍትህ መቆም ብቻ ሳይሆን ሰው መሆንንም የሚያሳይ ነው የሚል ሐሳብ አለኝ። ዛሬም ዜጎች በአምባገነን ቡድን አንገዛም በማለታቸው በአልሞ ተቋሾች ጭንቅላቶቻቸው በጥይት እየተመቱ እየተገደሉ እንደሆኑ እንሰማለን። ቀረፍቶና ዜማው ተቀየረ እንጂ መከራችን ቀጥሏል። ዛሬም የኢትዮጵያ ሕዝብ ይራባል፣ ይጠማል። ህክምና ባለማግኘት በቁሙ 9 ጊዜ ሞቶ ባስረኛው ያሸልባል። በዚያን ሰሞን ያንድ የሥራ ባልደረባ አጎት ሆስፒታል ለህክምና ገብተው አንድ በሐኪም የታዘዘላቸው መድኃኒት ከሀገር በመጥፋቱ በሽታቸው ተባብሶ ህይወታቸው ማለፉን የሰማን ሁሉ በሀገራችን ሁኔታ ክፉኛ አዘንን። የሳውዲ አምባገነኖች ነዳጅ በዱቤ በመፍቀዳቸው ጮቤ ሲረገጥ ተከረመ። ምን የምናሳፍር እንደሆንን ልብ በሉልኝ። የነዳጅ ፍጆታችንን እንኳን መክፈል አልቻልንም ማለት ሀገራችን ከእግሯ እስከ ወገቧ በችግር ተተብትባ ተቀብራለች ማለት እንጂ ሌላ ምንም ማለት አይደለም። ሳውዲ የነዳጅ ብድር ፈቀደች ተብሎ ህዝቡ ለሳውዲ የድጋፍ ሰልፍ እንዲወጣ ያረጠረጡ የሉም ብዬ ለመናገር አልደፍርም። ልብ አድርጉ። ከብሔራዊ ባንክ በመደብ ወርቅ ተለወጠ። በስኳር ፕሮጀክት 97 ቢሊዮን ተቃጠለ። በአዲስ አበባ ከ20 በላይ የኮንዶሚኒየም ህንጻዎች ሳይገነቡ በርካታ ሚሊዮን ብር ተዘረፈ። በሆስፒታሎችና በጤና ማዕከላት በተለያዩ ትምህርት ቤቶችና ዩኒቨርሲቲ ግንባታዎች በኳስ ሜዳዎች ግንባታዎች ወዘተ በመቶ ቢሊዮኖች የሚቆጠር ገንዘብ ተዘርፎ ካቢኔ ተብዮም ፓርላማ ተብዮም ወዘተ ዝም ማለታቸው ያለፈ ታሪክ ነውና አይነታ እንደተባለው ማለት ይሆናል። ግን እኮ የተዘረፈው አገር ነው፣ የተዘረፈው የኢትዮጵያ ህዝብ በመሆኑ ዛሬ የመፋረድ እድሉን እነሱ ራሳቸው ሌቦቹ ቢነፍኩትም መፋረዱ አይቀርም። ባልተገነቡ የኮንዶሚኒየም ህንጻዎች ተጠያቂዎቹ ይታወቃሉ። ከገንዘብ ጋር የተያያዘውን ዘረፋ ያቀነባበሩት የንግድ ባንክ ቦርድ ሰብሳቢ የነበረው በረከት ስምኦን፣ የንግድ ባንክ ዋና ስራ አስኪያጅ የነበረውና ምክትሎቹ፣ የቤቶች ልማት ኤጀንሲ ሹሞች፣ ግንባታውን የወሰደው የህንጻ ስራ ተቋራጭ በቀጥታ በቁጥጥር ስር ውለው የዘረፉትን ገንዘብ ማስመለስና በወንጀላቸው ሊቀጡ ይገባቸዋል እላለሁ። ሌላው የሀገር ትልቅ ሀብት እንደሆነ ጥሩምባ የሚነፋለት የኢትዮጵያ አየር መንገድ በቁሙ ታርዶ የተበለተ ተደርጎ ሊወሰድ ይገባዋል። አየር መንገዱ በተለያዩ ጊዜያት የገዛቸውን አውሮፕላኖች እዳ ማወራረድ ያልተቻለው ስራ አስኪያጁና ከበታቸው የሚገኙ ሹሞች ከአውሮፕላንና ከመለዋወጫ አቅራቢ ደላሎችና ኩባንያዎች በመደራደር አየር መንገዱ የግል ኩባንያዎች እንደሆነ ያህል ግጠው ባጥንቱ አስቀርተውታል። በዚህ በኢትዮጵያ አየር መንገድ ዘረፋ ቀድሞ የቦርድ ሰብሳቢ የነበረው ስዬ አብርሃ እስከ ቅርብ ጊዜ ድረስ የቦርድ ሰብሳቢ የነበረው አባዱላ ገመዳና ሌሎች ያገዛዙ ከፍተኛ ሹሞች እንደሚገኙበትም የሚታወቅ ሲሆን እነዚህም የሀገርን ቅርስ ሀብትና ገንዘብ በስልት በተነደፈ ዓለም አቀፍ የሌብነት ዘዴ በመጠቀም የዘረፉትን ገንዘብ ማስመለስና በወንጀላቸው አግባብ ያለው ቅጣት ሊጣልባቸው ይገባል። ከዚህ ቀደም በሆያ ሆዬ ወደ ግል የተዘዋወሩ የሀገር ቅርሶችና ንብረቶችን በተመለከተም ወደ ኋላ ዞር ብሎ አግባብ ያለው የሰከነ ጥናት በማካሄድ የተፈጸሙ ዘረፋዎችን በመለየት የሀገር ሀብት የሆኑት ለባለቤቱ ለኢትዮጵያ ሕዝብ ሊመለሱ ይገባቸዋል የሚል ሙግቴን ማንሳት እወዳለሁ። ለወያኔ ከፍተኛ ካድሬዎች ለስዬ ወንድም ታሪካዊው ጣዊቱ ሆቴል የተሰጠው ለይስሙላ በ4 ሚሊዮን ብር በሆነ በወቅቱም ቅሬታ ተነስቶበት እንደነበር የሚታወስ ሲሆን በሌላ በኩል ደግሞ ሆቴሉን ያስገነቡት ስመጥሯ እቴጌ ጣይቱ በመሆናቸው የተሸጠ ሲሆን ይህ ሆቴል የሀገራችን የመጀመሪያው ዘመናዊ ሆቴል በመሆኑና በቅርስነት ሊያዝ የሚገባው በመሆኑ ለባለቤቱ ለኢትዮጵያ ሕዝብ እንዲመለስ መንቀሳቀስ ብሔራዊ ግዴታ ነው እላለሁ። ይህንን ካነሳው ካልቀረ ከአፍሪካ ህብረት ምስረታ ጋር ለእንግዶች ማረፊያ እንዲሆን ታስቦ የተገነባው ኢትዮጵያ ሆቴልም መሸጡ የሚታወቅ ሲሆን ገዥው የማፍረስ እቅድ እንዳለው በአንድ ወቅት መፎከሩ ይታወሳልና እሱም ሽያጩ ተቋርጦ በቅርስነት መሰንበት የሚገባው ነውና በህግ ተከብሮ ለባለቤቱ ለኢትዮጵያ ሕዝብ ሊመለስ ይገባዋል። ሌላው ሀገር ያለቀሰላቸው የአሚባራ የአዋሽ የተንዳሆ የመርቲ ወዘተ የአትክልት የፍራፍሬና የጥጥ እርሻዎችና የሻኪቶ የወርቅ ማዕድን በውዳቂ ገንዘብ ለወያኔ አባሉ የሳውዲ ቱጃር አላሙዲ በገጸ በረከትነት መሰጠታቸው ሲሆን ይህም በጥልቅ ሊመረመር ሊከበርና ለባለቤቱ ለኢትዮጵያ ሕዝብ ሊመለስ ይገባዋል። ዛሬ በሀገራችን ወጣቶች ከየዩኒቨርሲቲዎችና ከሙያ ተቋማት ተመርቀው ስራ አጥተው እየተንከራተቱ ያሉት የናት ሀገራቸው ሀብት በጥቂት ዘራፊዎች በመያዙ መሆኑ አንዱ ምክንያት ነውና ሀገሩ ለባለ ሀገሩ መሬት ላራሹ የሚለውን ድምጽ መስማት ይጠይቃል። በመጨረሻም ከዚህ ቀደም የወያኔ ህዋት የክብር አባል የሆነው የአልበሽር ቡድንን ለማስወገድ ሰፊና የከረረ ህዝባዊ አመጽ በምድረ ሱዳን እየተካሄደ መሆኑ ከዚህ ቀደም የዘረኛ ወያኔ ስርዓትና የበሽር ቡድን አወዳደቅ ባንድ ላይ እንደሚሆን ያቀረባችሁት የፖለቲካ እይታችሁን ምጥቅነት የሚያሳይ መሆኑን እያየው ተገርም ያለው። በአሁን ወቅት በኬንያ፣ በኮንጎ፣ በሱዳን፣ በቱኒዚያ ህዝባዊ አመጾች በስልጣን ላይ ያሉት አገዛዞችን ለማስወገድ እየተካሄዱ ነው። በኢትዮጵያም እየተካሄደ ነው። ግን ዛሬ በኢትዮጵያ እየተካሄደ ያለው ያስፈራኛል። ባዛኛው በዘር ላይ የተመረኮዘ በመሆኑ በሁሉም የሀገሪቱ አቅጣጫዎች የንጹሃን ደም በየለቱ እየፈሰሰ ህዝብ እየተፈናቀለ ሴቶች እየተደፈሩ ንብረትና ገንዘብ እየተዘረፈ ወዘተ ባለበትና የዜጎችን ደህንነትን ለመታደግ አግባብ ያለው እርምጃ እየተወሰደ አለመሆኑ የሀገራችን ሁኔታን ያወሳስበዋል። እናንተ ፍኖቶች ያዛችሁት የሀገር አንድነትን የማስከበር ቅስቀሳችሁ ጠቀሜታው በቀላሉ የሚታይ አይደለምና በርቱ እላለሁ። የኢትዮጵያ ህዝብ ከጎናችሁ መሆኑን መናገር ወዳለሁ። አሁን በሀገራችን መሬት ላይ ያለው ሁኔታ አፋርና ሶማሌ፣ ቡርጂና ጉጂ፣ ቦረናና ሶማሌ ወዘተ እየተጋጩ ደም እየተፋሰሱ ቱርክ ሰራሽ መሳሪያዎች በገፍ በሀገር ውስጥ በስፋት እየተሰራጩ መሆኑን ባሰብኩ ቁጥር ሶማሌ ውስጥ መግባታቸው እየተነገረ ያለው አይሲስ የሚባለው ቡድን ጀሌዎች አይከሰቱም ለማለት ይከብደኛል። ለምን ቢባል በዘረኛው አገዛዝ ሆን ተብሎ ለእንዲህ ያሉ ዓለም አቀፍ አሸባሪ ቡድኖች ሁኔታው አመች እንዲሆን ለአመታት ሲሰራ እንደነበር አይዘነጋኝምና ነው። የኢትዮጵያ ችግር አንድ ነው። የዲሞክራሲና የመብት ነጻነት እነዚህን መብቶች ለመከራከር ባንድነት መታገል ብቻኛውና አማራጭ የሌለው መሆኑን መናገር እወዳለሁ። ተባብረን በአንድነት ታግለን ሀገራችንን ከዘረኞች ነጻ እናውጣ የሚለው ድምጽን አሰሙልኝ ሲሉ ደብዳቤያቸውን ያደረሱን ወይዘሮ ትርሲት ከጀሞ አዲስ አበባ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች ለሆናችሁ ሁሉ የከበረ ሰላምታዬን ካለሁበት አቀርብላችኋለሁ። የኢትዮጵያ ሕዝብ ሰብአዊ መብቶቹ ተከብረው ነጻነቱ ይረጋገጥለት ዘንድ ከግማሽ ምዕተ ዓመታት በላይ ለሆነ ጊዜ ከጨቋኞች ሲታገል ባሽቷል። በተለይ በ1960ዎቹ ውስጥ የትግል መሳሪያ የሆነው ዘንድ ፓርቲ እስከማደራጀት የደረሰውና በኢሃፓ የተመረው ህዝባዊ ትግል መራሩና ከራሩ እንደነበር ታሪኩ ይዘክራዋል። የኢሃፓ ህዝባዊ ትግል ወጣቶችን፣ ላባደሮችን፣ ሴቶችን፣ አርሶ አደሮችን፣ የፖሊስና የመከላከያ ኃይሎችንና ሌሎች የህብረተሰብ ክፍሎችን አስተባብሮ የታገለና ያታገለ እንደነበርም ይታወሳል። የተከፈለው ዋጋም አንድ ትውልድ ሙሉ የተመተረበት ነበር ቢባል ስህተት አይሆንም። የዚህ ትውልድ አባላት በጨቃኞችና በፋሽስቶች የተጨፈጨፉት በሀገራቸው ወይም በወገናቸው ላይ በደል ፈጽመው አልነበር። በዚያን ዘመን የኢሃፓና የህዝብ ጥያቄዎች የነበሩ መታገያ ጥያቄዎቻቸው መሬት ላራሹ ይሁን፣ የዲሞክራሲ መብቶች ያለ ገደብ ይከበር፣ የህግ በላይነት ይረጋገጥ፣ ይዛዊ ህዝባዊ የሽግግር መንግስት ይቋቋም፣ የብሔረሰቦችና ሃይማኖቶች እኩልነት በተግባር ይረጋገጥ ወዘተ ስለነበሩ ሰፊ ድጋፍንና ተቀባይነትን አግኝተው ነበር። እነዚህን ህዝባዊ ጥያቄዎች በወቅቱ በተገቢው መንገድ ምላሽ አግኝተው ቢሆን ኖሮ ኢትዮጵያ ሀገራችንና የኢትዮጵያውያን የኑሮ ደረጃ የት በደረሰ ነበር የሚለውን ጥያቄ ሲያወጡትና ሲያወርዱት ይቆጫል፣ ያንገበግባል። ኢትዮጵያና ዜጎቿ የወያኔ ጥላቻ ፖለቲካ ማራመጃ ለመሬት ባልነበረች ነበር። የጽንፈኞች እና የጠባቦች መጋለቢያ ሀገር ባልሆነችም ነበር። ስለ ኢትዮጵያና ኢትዮጵያዊነት መናገር መጽሐፍ አሳፋሪ ባልሆነም ነበር። ባለረጅም ታሪክ የሆነችው ኢትዮጵያና ዜጎቿ ታሪካቸው ባልጎደፈ ነበር። በረሃብና በድህነት ከሚማቅቅ ህዝብ ላይ በቢሊዮን ዶላሮች የዝርፊያ ተግባር ባልተፈጸመም ነበር። የደቡብ አፍሪካው አፓርታይድ አይነት ዘረኝነት ባልነገሰባት ነበር። ምን ይሁን ምን ከዛሬ 40 ዓመታት በፊት ህይወት የተከፈለባቸው አካል የጎደለባቸው ህዝባዊ ጥያቄዎች ዛሬም ምላሽ አላገኙም። መበደል፣ መጨቆን፣ መገለልና መዘረፍ ባለበት ጨቋኝ አገዛዝ ውስጥ ህዝብ ጸጥ ብሎ ይቀመጣል ማለት ዘበት ነው። የኢትዮጵያ ህዝብ ትግል ዛሬም ቀጥሏል። ጭፍጨፋውም ዛሬ ቀጥሏል። የዜጎች ሰብአዊ መብቶች እጅግ ዘግናኝና አሳፋሪ በሆኑ የስየት ተግባራት እየተጣሱ ነው። ከፋሽስታዊ ደርግ የባሰ ኢትዮጵያ ለዜጎቿ የሰቆቃ ምድር ሆናለች። ህዝብ ለጠየቃቸው መብቶቹ ቁርጥ ያለ መልስ ያገኘ ዘንድ ትግሉን ቢቀጥልም ማብቂያና መቋጫ በሌለው ሰቆቃ ቢዳረግም ትግሉን ማስቆም አልተቻላቸውም። ፋሽስታዊ ደርጎችም ሆኑ ወያኔዎችና አቻ ጥፈኞች ሀገር የማፍረስና ህዝብ የማጫረስ ተግባራቸውን ቀጥለዋል። የዘረፉን፣ የገደሉን፣ የጨፈጨፉን ከፋሽስታዊ ደርግ እስከ ወያኔ ያሉ ወንጀለኞች ዛሬም በየአደባባዩ እየተንጎራደዱ ምን ታመጣላችሁ እያሉም እየተሳለቁብን ነው። የህዝብ ትግል አጨናጋፊና ነጣቂዎች ወደ ስልጣን ብቅ ማለታቸው የልብ ልብ ሰጥቷቸዋል። በስመ ፍቅር ይበልጥ የጥላቻ ዘር እየተዘራ መሆኑን አይተናል። በስመ አገራዊ አንድነት አገር ሲናድም እየተመለከትን ነው። በስመ ዲሞክራሲ የጸረ ዲሞክራሲ ዘሮች እንዲበቅሉ ማዳበሪያ ሲቀርብላቸውም እያየን በስም ኢትዮጵያዊነት ጸረ ኢትዮጵያዊነት የተጸናወታቸው ጽንፈኞችና ጠባቦች መድረክ ሲመቻችላቸውም በትዝብታይናችን እያየን ባለፉት 27 ዓመታት ጠፍተውና ተደብቀው የነበሩ ግልጽነት ተጠያቂነት ዛሬ የበለጠ የሚጠፉበት ሁኔታ እንዳይፈጠር ስጋታችን እየጨመረ እንጂ እየቀነሰ አልሄደም። መርህ አልባና ጥንቃቄ ጎደላቸው ተግባራትን መመልከት ለኔ አዲስ ነገር እየሆነብኝ አይደለም። ለመሆኑ በየትኛው ሀገር ነው ወንጀለኞችና ሌቦች ከፍትህ ጋር ሲደራደሩ የተስተዋለው የሚለውን ጥያቄን ከዚህ ላይ ባነሳው የወቅቱን የሀገራችን ተጨባጭ ሁኔታ በግልጽ ያመላክትልኛል የሚል እምነት አለኝ። ወንጀልና ስርቆት የህግና የፍትህ ጥሰት ተግባሮች በመሆናቸው ከፍትህ ጋር በሚደረግ ድርድር የሚፈቱ ሳይሆኑ በፍርድ ብቻ የሚፈቱ ናቸው። በሌላ በኩል የህዝብ ጥያቄ የወንጀለኞችና ዘራፊዎች ለፍርድ ይቅረቡ እንጂ እንደራደራቸው አይደለም። የሰሞኑ የሀገራችን ችግሮች የሚያረጋግጡልን ተጨባጭ ሁኔታዎች አሉ። የለውጥ ኃይል ነኝ ባዩ ቡድን ማንኛውም የውያኔ ኢህአዲግ ባለስልጣኖች ከአዲስ አበባ ውጪ እንቅስቃሴ እንዳያደርጉ እግድ ተጥሎባቸዋል እየተባለ በስፋት የተናፈሰው ውሸት እውነትም ውሸት እንደሆነ ዛሬ የውያኔዎች ገዢዎች ከአዲስ አበባ ሸሽተው ከመቀሌ መመሸግና ጸረ ሰላም ሴራቸውን መዶለት ከመጀመራቸው የተሻለ ማረጋገጫ የለኝ። ተደብቀው ወይም ሳይታዩ ከአዲስ አበባ ወጡ የሚል ምክንያት አያሳምነኝም። ከዚህ ጋር የማያይዘው ይህንን ብቻ አይደለም። የሀገር ጉዳይ ጊዜና ፋታ የማይሰጠው መሆኑን አውቃለሁ። የለውጥ ኃይሉም ይህንን ያጠዋል በሚል እምነት የለኝም። አስፈላጊና ፍትሃዊ እርምጃ በጊዜ መስጠት ካልተቻለ በደቂቃዎች ብዙ ጉዳት ይደርሳል። በተግባርም እያየነው ያለው እውነት ይሄው ነው። የሰባት ወራት መዘጋጃ ጊዜ የተሰጣቸው የውያኔ ገዢዎች ዛሬ ከመቀሌ ከትመው ጸረ ኢትዮጵያ ተግባራቸውን እየዶሉት መገኘታቸው ከአዲስ አበባ እንዲወጡ ፍቃድ መሰጠቱ ብቻ ሳይሆን በቂ ጊዜ መሰጠቱም መሆኑን ማስተባበል አይቻልም። የግልጽነትና ተጠያቂነት ለ27 ዓመታት ከኢትዮጵያ ጠፍቶ የነበረ መሆኑ እንዳለ ሆኖ በዶክተር አብይም ካቢኔ ዛሬም መቀጠሉን ማስተባበል አይቻልም። የኢህአፓ አመራርና አባላት ስራትን እስከዛሬ ድረስ ድፍን የተደረገ ጉዳይ መሆኑን ለአብነት መጥቀስ ይቻላል። ሁሉ የፖለቲካ እስረኞች ይፈቱ የህዝብ ጥያቄ ነበር። ኢህአፓዎች ለምን ተነጥለው ለምንስ ከስር ይቆያሉ? ዛሬ እንደታሰሩ ናቸው ወይም ተገድለዋል ወይም እነሱን አንፈታም ያለ ግልጽ ያለ መንግስታዊ መግለጫ ወይም ውሳኔ መስጠት ሲገባ ለምን ይዳፈናል? ዛሬም ጥያቄ ነው። በግሌ ዶክተር አብይንም ሆነ ካቢኔያቸውን አላውቃቸው። ተቃውሞዬም በግል ስብናቸው ላይ አይደለም። አቋማቸውን እቃወማለሁ። መንገዳቸው ወያናዊ ጎዳና በመሆኑ በጽኑ እቃወማለሁ። የነ ዶክተር አብይ ኢትዮጵያ ኢትዮጵያ ጩኸት ወይም ፍቅር ፍቅር አዋጅ ኢትዮጵያን እንደማያድናት ጠንቅቄ አውቃለሁ። የኢትዮጵያን የሚጠሉ የኢትዮጵያ ገዢዎች መሆን የህዝብ ለህዝብ ፍቅርን የሚጠሉ ገዢዎች ሆነው የጥላቻ ፖለቲካን መርጨታቸው ስር ሰደድ ችግር ነው። በዚህ መሃል ኢትዮጵያን ፍቅርን ሰባኪ ሆኖ መገኘት ጊዜያዊ መፈቀሪ ፈጥራል ያውም ለግል ስብዕና ግነት የግል ስብዕና ግነት የመራባውያን ስሪት መሆኑ ብቻ ሳይሆን ጸረ ዲሞክራሲም መሆኑን ከዚህ ላይ ታላነሳው አላልስ። አዳዲሶቹ ዛሬም ጃንጥላቸው የዘርና የብሔረሰብ ስብስብ የሆነው ኢህአዲግ መሆኑን በተደጋጋሚ እየነገሩን ነው። ኢህአዲግን እንጠግናለን እንጂ አናፈርስም ወይም አንለውጠው ከመአለታቸው የበለጠ ጸረ ስርነቀል ለውጥ መሆናቸውን የሚያረጋግጥ ማስረጃ ሊኖር አይችልም። ከዚህ አንጻር መንገዳቸውም ከወያኔ ኢህአዲግ የተለየ ሆኖ አይታየኝም። የኢትዮጵያና ኢትዮጵያውያን ውስብስብ ችግሮች ሁሉ ወያኔያዊና አገዛዙ በመንስኤነት ተጠያቂ መሆኑን ለመደበቅና ለመሰወር ሲሉ ውጤቶች ላይ ብቻ ያተኮረና የተሳሳተ ጨዋታዎችን ለ27 አመታት ሲያስደምጡ ነበር። ጠላታችን ድህነት ብቻ የወያኔ ጨዋታን ያስታውሷል። መንስኤውን ትቶ ውጤት ላይ ጨዋታ ይለዋል ይህ ነው። ከዚህ አንፃር ኢትዮጵያን ማናጠፋት ኢትዮጵያዊነትና ሀገራዊ አብሮነትንስ ማናዳከመው ማንስ ታጠፋው መንስኤዎቹ ጽንፈኝነትና ጠባብነት መሆናቸው ለማንም ግልጽ ነው። ስለዚህ መፍትሄው ጽንፈኝነትንና ጠባብነትን መታገል እንጂ ወደ መሬት ያልወረደ ኢትዮጵያ ኢትዮጵያ ወይም ፍቅር ፍቅር ጩኸት ብቻውን ኢትዮጵያንና ኢትዮጵያዊነትን አያድንም። ጠባቦችንና ጽንፈኞችን አሰባስቦ መድረክ እየፈጠሩ ለኢትዮጵያና ኢትዮጵያዊነት ለዘመናት የታገሉ እነ ይሃፋን አግልሎ ኢትዮጵያዊነትም ሆነ ፍቅር ሊገኝ አይቻልም። ደርበው ተገኘነኝ ደብረ ማርቆስ።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ሐረር ትውልድ የቁልቤ ንግስ ብለሽ መተሽ ከልቤ በስገቢ ካልወጣው ካፍርቱ ከሲፈቱ ሲታ አንቺም በመውደዴ አይበጣም ጌታ ሸገር አዲስ አበባ አንቻለሽበት ራሴን አይደል ወያ ማርጎረ ቤት ቅዳሴና ዛኑና ትርፍ ይለያቸው ፈጣሪ ከሰማይ አንድነት ሰማቸው እኔ ለማልፋላ አንቺን በኩልቤ ክርሽን ሳፈች ሁነይ ከቤቴ ግቢ ሕይወቱ ሻታውቂ ወይ ሻተ እንዲ አሪ አንቺ ስለቡን ነው ያንቺ ያለው ያንቺ ስለቡን ነው
ስህተትን መደጋገም መብትንም አገርንም ያሳጣል። መስከረም 18 ቀን 2005 ዓመተ ምህረት በፍኖተ ዴሞክራሲ የተላለፈ ህይወት ተመክሮ ነው። ያሳለፍነው ጊዜና ያየነው ሁሉ ተመክሯችን ነው። ታሪክም ያስተምረናል። ለዚህም ነው ታሪኩን ይረሳ ስህተቱን ይደግማል የሚባለው። ትምህርት መቅሰመን እንቢ ብሎ በጭፍኑ መጓዝን መርጧልና ስህተት በግለሰብ ደረጃ ከተወሰነ ጉዳቱ ቀላል ሊሆን ይችላል። ግና በሀገር ጉዳይና የነገ ዕጣ ላይ ስህተት እየተፈጸመ ከሆነ ግን አገርንም እስከ ማጣት ሊያደርስ የሚችል ከባድ ጥፋት ሊሆን ይችላል። ዛሬ የወያኔ አገዛዝ ሊቆጣጠረው እያቃተው ባለቀው ውስጥ እየገባ ባለበት ይህን ሁኔታ ተጠቅሞ ለመሰረታዊ ለውጥ መዋደቅ ሲገባ ያረጁ ያፈጁ ስህተቶች እየተፈጸሙ የህዝብ ትግልና ድልም ላይ ጋሬጣ እየሆኑ ነው። እስቲ ወደ ኋላ መለስ ብለን ያሳለፍነውን ጊዜ የሩቁን ባይሆን የቅርቡን እንገምግም። በ1997ቱ ምርጫ ለምሳሌ የህዝብ ድል የተደናቀፈው በወያኔ ግድያና አፈና እርምጃ ሳይሆን በተቃዋሚነን ባዮች ክህደት መሆኑ ሐቅ ነው። ወኔ ቢሶች መሪ ተብለው ከመደነቃቸው ከመጣቀፋቸው ባሻገር ታሪካዊ ውጤት ይኖረው የነበረውን የሙት ከተማ አድማ ሁለት ዶክተር ተብዬዎች ከአሜሪካና እንግሊዝ ጋር ሆነው በጠራራ ፀሐይ አክሽፈውታል። ግለሰቦቹ ግን ዛሬም የተቃውሞ መሪ እየተባሉ ናቸው። የትግል ታሪካቸው ውዳቂ ሆኖ ሳለ ዛሬም ታጋይና አታጋይ ናቸው ብሎ በስራቸው የሚኮለኮል የለም ማለት አይቻልም። ወያኔን አመሮ መቃወም ሲገባ በተለይም ህዝብን ከፈጀ በኋላ አይንህን ላፈር ማለት ሲጠበቅ ከወያኔ ጋር በየሆቴሉ ውስጥ የሚጨልጡ ተቃዋሚ በሉን ባዮችን ዛሬም መሪያችን የሚሉ አሉ። አንረባም ወኔውም ቆራጥነቱም የለም ካሉ በኋላ ዋና ፍላጎታችን ከወያኔ ጋር መደራደርና መተቃቀፍ ነው ካሉን በኋላ የተቃውሞ መሪ ናቸው ብሎ ማቀፉና ለመከተልም መሰለፍ ከጅልነት በላይ አገርን ጎጂ ነው። በተጨባጭ ሁኔታውም ወንጀልም ሊሆን ይችላል። የታሪክ ሂደት ማን ነው ታጋይ? የህዝብ አለይታ ማን ነው? ከሃዲ ባንዳ የሚለውን ቆልጭ አድርጎ ያሳያል። መለስ ዜናዊ ለምሳሌ ጸረ ኢትዮጵያ አውሬ መሆኑ ከታወቀ ዘመን አልፏል። ዛሬ የሚያለቅሱለት ወይ ተገደው ነው ወይ ተጠቀምን ባይ ከርሳሞች ናቸው።
ጸረ ወያኔን ባዮች ቀደምት ወያኔዎች ጉዳይ እዚህ ላይ መነሳት አለበት። ይህንን በተመለከተም በ1997 ምርጫ በቂ ተመክሮና ትምህርት አግኝተን ነበር። የወያኔ ሽንፈት እውን ሊሆን ሲል ጸረ ወያኔን ያሉት ቀደምት ወያኔዎችና የክልል አንድ ተወላጆች ግልብጥ ብለው ወያኔን ደግፈው ማለትም ዘር ከልጓሚ ጠቅሳል ብለው ሲቀሉና አፋፋሪ ሲሆኑ ታዝበናል። ዛሬም ከወያኔነቱና ዘረኝነቱ አልተላቀቅንም ብንልም ጀግና አገር ወዳድ ወዘተ በሚል ሲያቀርቡት የነበረው ሲያብርሃ በይፋ ወጥቶ ዘረኛ ወያኔነቱን በማረጋገጡ መወናበድን መርተው የቆዩት ሲንጫጩ በተለይ ማዳመጥ ተገደናል። ሲየና መሰሎቹ ከመለስ ዜናዊ ቢጣሉ ከወያኔነት ቅንጣትም ቅራኔ የላቸውም። የወያኔን ምስጢር ምስጢራችን ብለው እስከዛሬ እየጠበቁ ያሉትም ለዚሁ ነው። ሲየ ገብሩ አስራት ወዘተ የወያኔን ምን ምስጢር አጋለጡ? ጠፉ ስለተባሉ የፖለቲካ እስረኞች ምን አሉ? ምንም። የወንጀል ምስጢር የራሳቸው ምስጢር ነው። ዛሬ ሲየ መለስን አዳናቂና ሰፍቲውን ህዝብ ሰዳቢ ሆኖ ቢከሰት ስህተቱ እሱን የሚመለከት ሳይሆን ያልሆነውን ሲያውቁ የነበሩትን ይጠቅሳል። ግለሰቡ ከጧቱ የወያኔን ምስጢር ጠባቂ ሆኖ የተገኘ ነው። ስለወያኔ ግፍና ፍጅት፣ ስለወያኔ የግዛት ስርቆትና መስፋፋት፣ ስለ ደብዛቸው የጠፋ እስረኞች ትንፍሽም አላለም። የፖለቲካ እስረኞች አልተያዙም ብሎም ክዷል። ሲየና መሰሎቹ መለስን ቢጠሉም የትግራይና የወያኔን የበላይነት ግን ያፈቅራሉ። እነዚህን ከህዝብ ጎራ መፈረጅ ወንጀል አይሆንም? ምን ለነስዬ ዘር ከልጓም ብንላቸውም ሳይጠሩት አቤቶች ደግሞ ጥቂት አይደሉም። በኢትዮጵያ ያሉት የፖለቲካ እስረኞች ከ100 አይበልጡም ብላ ከዘባረቀች በኋላ ዛሬ መለስ ሞተ ብላ ወይኔ ባይዋም የአሜሪካ ሰልጣኝ ተማሪ ተቃዋሚ ተብዬ አለች። ትላንት ለቅንጅት ዋና ዘፋኝ የነበሩ ዛሬ ለመለስ ዜናዊ የሐዘን ዘፈን እየቀረጹ ናቸው። ትናንት ጨካኝ ጸረ ወያኔ በሉን ብለው የተመጻደቁ ዛሬ ለመለስና ወያኔ ቡችላ ኃይለ ማርያም ጊዜ እንስጠው ባይ ሆነዋል። ቡችላው ግን ከኔ ብዙ አትጠብቁ፣ የመለስን መንገድ እከተላለሁ፣ የታሰሩትም ጋዜጠኞች ሽብርተኞች ናቸው ብሏቸዋል። ውሃ ቢወቅጡት እምቦጭ። ይህ በዚህ እንዳለ ግን ከዚህ ቀደም በጣም የተሳሳተ የፖለቲካ ግምጋሜ አድርገውና ደርግን ተራማጅ ብለው ከጎኑ በመሰለፍ ጸረ ሕዝብ ወንጀል የፈጸሙ ቡድን መሪዎች ዛሬም ከስህተታቸው አልማር ብለው ለባዕድ ጋዜጠኛ በሰጡት ቃለ መጠይቅ ወያኔ የተረጋጋ ነው፣ መዋቅሩ የጠነከረ ነው ወዘተ ብለው ሲያላዝኑ ተደምጠዋል። ክህደትም ወኔ ቢስነትም እኮ ልማድ ሊሆን ይችላል። ፋሽስቱን ደርግ ተራማጅ ማለት ጸያፍ ስህተት እንደነበረው ሁሉ ዛሬ ወያኔን ጠንካራና የተረጋጋ ወዘተ ማለቱ ደግሞ ወንጀል ነክ ትግልን አፋኝ ስህተት ነው። ለኃይለ ማርያም ደሳለኝ ጊዜ እንስጠው ባይ ቅሌታሞችን ሰውየው ራሱ ያፋፋራቸው ቢሆንም የመለስን ፖለቲካ መስመር ሳላዛነፍ እቀጥላለሁ በማለት ወራዳነታቸውን ህዝብ ተገንዝቦ አንቅሮ ሊተፋቸው ይገባል፣ ይጠበቃል። ወያኔ ቀውስ ውስጥ ነው። ስለዚህ ተረጋጋ የሚሉ ዋሾች ናቸው። አቋማቸውም ጸረ ህዝብ ትግል ነውና የራሳቸውን ቀቢጸ ተስፋ ሀገራዊ ሊያደርጉ ይጥራሉና በወያኔ ውስጥ የተካሄደውና እየተካሄደ ያለውን ቀውሳዊ ሂደት መረዳት ያቃታቸው በዚህ ወያኔ ሊጠናከር ነው ሲሉ፣ በዚያ ግን የገባበትን ረመጥ አንደምታ መቀበልን በተመለከተ ወደ ጎን ይሸኛሉ። ዛሬ የወያኔ አገዛዝና ድርጅት ቀውስና ችግር ውስጥ መግባቱ የሚካድ አይደለም። ይህንን ቀውሱን በማባባስ ለህዝባዊ ለውጥ መሰረት ማድረግ ሲገባ ባዳን ተእዛዝ መሽመድመዱ ጥፋት ነው። ተቃዋሚንም መሳቂያ መሳለቂያ ማድረግም የሚያስወግዝ ነው። ተቃዋሚነን እያሉ ግን መሳቂያ የሆኑ ኢምንት ቡድኖች ከመድረኩ መወገድና ማረፍም አለባቸው። ለነዚህም ሆነ ህዝብን አገርን ሲግዱ ለቆዩ ሁሉ ድጋፍ የምንሰጥ ከሆነ ግን ራሳችን በራሳችን ላይ በደልና ገፈን ከማሪ እንሆናለን። በቂ ተመክሮአለንና ስንት ውድ ደም ፈሶ የተማርነዋልና ይህን ረስተን አንጃጃል። ወዳጅና ጠላትን እንለይ። ቡካን አድርባዩን እንወቅ። ስህተትን አንድገም።
Thank you.